ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ክፍል 2 መደበኛ ፕሮግራማችን አሁን ይጀምራል። በዚህ ክፍል በቆንጀት ብርሃን የተደረሰውን ምርኮኛ መጽሐፍ ትረካ እናሰማለን። ይህ መጽሐፍ የኢትዮጵያ ህዝባዊ አብዮታዊ ወጣት ሊግ ኢሃወሊን የሚስተር አሰራር የደርግ ፋሽስቶችን አሰቃቂ ጭፍጨፋ ቆልጭ አድርጎ የሚያሳይ በውብ ቋንቋ የቀረበ ነው። ክፍል 8ን አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እነሆ። በመቀሌ ከተማ በአረና ትግራይ ፓርቲ የተጠራ የተቃውሞ ሰልፍ ተካሂዷል። በሰልፉ ላይ ከፍተኛ ቁጥር ያለው ህዝብ የተገኘ ከመሆኑም በላይ ሰልፈኛው የወያኔና የኢህአዴግን መሪዎች ሲያወግዝ ውሏል። ከተያዙ መፈክሮች ውስጥ መሬታችንን አንሰጥም፣ እቃ እንጂ አገርና ህዝብ አይሸጥም፣ ዘሄግ ያስተላለፈውን ውሳኔም ሆነ የአልጀርሱን ስምምነት አንቀበልም፣ መሬትና ህዝብ በመስጠት የሚገኝ ሰላም የለም፣ ህገ መንግስት የጣሰውን የኢህአዴግ ስራ አስፈጻሚ ኮሚቴን እናወግዛለን የሚሉ ይገኙባቸዋል። በተያያዘ ዜና የወያኔው ፓርላማ ሰኔ 6 ቀን ባደረገው ዝግ ስብሰባ አብይ አህመድ በአካል በምክር ቤቱ ተገኝቶ የአልጀርሱን ስምምነት ለመቀበል የኢህአዴግ ስራ አስፈጻሚ ኮሚቴ ስላደረገው ውሳኔ ማብራሪያ እንዲሰጥ ወስኖ ጥሪ እንዲተላለፍ አድርጓል። የተባበሩት አረብ ኤምሬት አልጋ ወራሽ መሐመድ ቢን ዛይድን ጉብኝት ተከትሎ በተደረገው ስምምነት በኢትዮጵያ ውስጥ የተከሰተውን ከፍተኛ የውጭ ምንዛሬ እጥረት ለመቅረፍ የተባበሩት አረብ ኤምሬት የ1 ቢሊዮን ዶላር እርዳታ ለመስጠት ቃል መግባቷና በተጨማሪም 2 ቢሊዮን ዶላር የሚያወጣ የተለያየ ኢንቨስትመንት መዋለ ንዋይ ለማፍሰስ ፈቃደኛ መሆኗ ተነግሯል። ከዚህ ስምምነት ጀርባ ምን እንዳለ ለማወቅ ባልተቻለበት ሁኔታ ስለ ጉዳዩ አስተያየት ለመስጠት አስቸጋሪ ነው የሚሉ ወገኖች በሚቀጥሉት 2 ወራት ብቻ ወደ አገር የሚገባውን ሸቀጥ ለመሸፈንና የተጀመሩ ፕሮጀክቶችን ለማስቀጠል የሚያስፈልገውን የ13 ቢሊዮን ዶላር ወጪ ለመሸፈን ገና ብዙ ይቀረዋል ይላሉ። የአልጋ ወራሹ ጉብኝት የወያኔ አመራርን ከሻቢያ ጋር ለማስታረቅ እየተደረገ ያለውን ጥረት ለማጠናከር ነው በማለት አንዳንድ ክፍሎች አስተያየት ሰጡ። ከዚህ በተጨማሪ ሳውዲ የሚመራው ጥምር ኃይል በየመን ላይ እያካሄደ ያለውን ጥቃትና የአረብ አገሮች በቃታር ላይ ያላቸውን አቋም ኢትዮጵያ እንድትደግፍ ለማግባባት ነው ሲሉ የፖለቲካ ታዛቢዎች አስተያየት ይሰጣሉ። ከአልጋ ወራሹ ጉብኝት በኋላ የወያኔው ጠቅላይ ሚኒስትር ወደ ሶማሊያ መጓዝ በሶማሊያና በተባበሩት አረብ ኤምሬት መካከል የተነሳውን ውዝግብ ለማስታረቅ ነው የሚል ግምት ፈጥሯል። የተባበሩት አረብ ኤሚሬትስ ኩባንያ በሶማሊላንድ በበርበራን ወደብ በኮንትራክት መውሰዱ የሶማሊያን መንግስት ያስቆጣው መሆኑ የሚታወቅ ሲሆን ከጥቂት ወራት በፊት በሞቃዲሾ አውሮፕላን ማረፊያ ከ10 ሚሊዮን ዶላር በላይ በተባበሩት አረብ ኤሚሬትስ ዜጋዎች መያዙ በሁለቱ አገሮች መካከል ያለውን ግንኙነት መሻከር ከመፍጠሩ በተጨማሪ የተባበሩት አረብ ኤሚሬትስ በሶማሊያ የምታደርገውን የወታደር ስልጠና እንድታቆም አስገድዷታል። በመንግስት ይዞታ ስር ያሉ እንደ ኢትዮ ቴሌኮም እና ኢትዮጵያ አየር መንገድ አይነቶቹ ተቋሞች በከፊል ለግል ባለሀብቶች እንዲተላለፉ የተደረገው የውጭ ምንዛሪ ለማስገኘት ሳይሆን ተቋሞቹን ይበልጥ ለማስፋፋት የነበረውን የካፒታል ችግር ለማቃለል ነው በማለት የወያኔ ከፍተኛ ባለስልጣን አርካበቅ ቁባይ በባለሀብቶች ስብሰባ ላይ ተገኝቶ የተናገረ መሆኑ ታውቋል። ቀድሞውንም ቢሆን ከፍተኛ የውጭ ምንዛሪ የሚያስገኙ እንደ ኢትዮጵያ አየር መንገድ አይነት በከፊል ለግል ባለሀብቶች ለመስጠት የተወሰነው የውጭ ምንዛሪን ችግር ለማቃለል ነው በሚል የተሰጠው ምክንያት ያልተዋጠላቸው ክፍሎች ዋናው ምክንያት ተቋሙን ለወያኔ ኤፈርት እና ለሌሎች የወያኔ ቱጃሮች ለመሸጥ ነው የሚለውን ስጋት የአርካበ ንግግር ያረጋግጣል ይላሉ። በካሜሩን በሚቀጥለው ዓመት ጥቅምት ወር ቀዶ የነበረው ጠቅላላ ሀገራዊ ምርጫ ለሌላ ጊዜ እንዲተላለፍ የሀገሪቱ ፕሬዝዳንት ለምክር ቤቱ ኃላፊ በጻፉት ደብዳቤ ጠይቀዋል። ምርጫው እንዲተላለፍ የተጠየቀበት ዋና ምክንያት ከጠቅላላው የሀገሩ ህዝብ 20% በሚሆነው በካሜሩን የእንግሊዝኛ ተናጋሪ ዜጎች መካከል ድምጽ ለመስጠት የተመዘገቡ ሰዎች ቁጥር ከ3% የማይበልጥ መሆኑ ነው ተብሏል። በካሜሩን ሰሜን ምዕራብና ደቡብ ምዕራብ ክፍል የሚኖሩት እንግሊዝኛ ተናጋሪ ዜጎች የመገንጠል እንቅስቃሴ ሲያካሄዱ የቆዩ ከመሆናቸውም በላይ ባለፉት ጥቂት ወራት ከፈረንሳይኛ ተናጋሪ ዜጎች ጋር በተካሄዱ ግጭቶች በ10,000 የሚቆጠሩ እንግሊዝኛ ተናጋሪ ካሜሩናውያን ወደ ናይጄሪያ የተሰደዱ መሆናቸው ታውቋል። የፕሬዝደንት ጥያቄ ከህገ መንግስቱ ጋር ይጻረራል በማለት አንዳንድ ጉዳዩን የሚያውቁ የህግ ሰዎች ይናገራሉ። ህገ መንግስቱ ለፕሬዝደንትነት ስልጣን የሚደረገው ምርጫ በምንም አይነት አይተላለፍም የሚል ድንጋጌ ስላለው የፕሬዝዳንቱን ጥያቄ ለማሟላት መጀመሪያ ህገ መንግስቱን ማሻሻል ያስፈልጋል ብለዋል። የግብጽ መንግስት ቅዳሜ ሰኔ 9 ቀን የነዳጅ ዋጋ የጨመረ መሆኑ ታውቋል። የማርሲያ ነዳጅ በ60 ከመቶ እንዲጨምር የተደረገ ሲሆን ለትራንስፖርት የሚሆነው ነዳጅ ደግሞ በአማካይ 50 ከመቶ እንዲጨምር ተደርጓል። በተጨማሪም የከተማ ውስጥ መጓጓዣ ታሪፍ በ250 ከመቶ እንዲጨምር የተደረገ ሲሆን የመጠጥ ውሃም በ45 ከመቶ ጨምሯል። ባለፉት ጥቂት ዓመታት በግብጽ የነዳጅ ዋጋ ሲጨምር ይህ ሶስተኛው ሲሆን የዋጋው ጭማሪ በህዝቡ በኩል ከፍተኛ ተቃውሞ ያስነሳል ተብሎ ተገምቷል። የዋጋውን ጭማሪ ኢኮኖሚስቶችና የንግድ ሰዎች ያወደሱት ቢሆንም መካከለኛና ዝቅተኛ ገቢ ያለውን ዜጋ ክፉኛ ይጎዳል ተብሏል። አድማጮቻችን፣ ለዛሬ ያጠናቀርነው ዜና በዚሁ ይጠናቀቃል።
ከመጽሐፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
በቆንጂት ብርሃን 2002 ዓመተ ምህረት በእውነተኛ ታሪክ ላይ የተመሰረተ መጽሐፍ ክፍል 8 ዘመቻው ቅዱስን ከብዙ ወጣቶች አስተዋወቀው። ለማንበብና ለመወያየት እድል ከፈተለት። የፖለቲካ ንባቡንና ውይይቱን በቀጠለ ቁጥር ለሥርዓቱ የነበረው ጥላቻ አበረታበት። ለውጥን ናፈቀ። እናቱና እናቱን የመሰሉ ሰዎች ሁሉ የነጻነት አየር አግኝተው ጥቂት እፎይ እንዲሉ ተመኘ። መሬት ከበርቴና በጭሰኛ መሃል ያለው ግንኙነት እንዲቀርና ሁሉም ሰርቶና ደክሞ በግንባሩ ላብ እንዲኖር ናፈቀ። እናም ትግሉ ውስጥ ሲገባ አላቅማማም። ለለውጥ የሰላ አምሮውን ለኢሃፓ የፖለቲካ መስመር አስገባው። ቀንደኛ ከሚባሉት ፖለቲከኞች አንዱ ሆነ። ከአዲስ አበባ የመጡት ሰማቾች ወደየቤታቸው ሲመለሱ እሱ ግን እዚያው ሆነ የፖለቲካ ስራውን እንዲመራ ተመቻቸ። ቅዱስ የዘመቻ ስራውን በማቆሙና በእያንዳንዱ የፖለቲካ እንቅስቃሴ ውስጥ የማይጠፋ መሆኑም ጭምር የሁሉም አይን እንዲያርፍበት አደረገው። በየአጋጣሚው ሁሉ መታሰር ተደጋገመበት። እናም ከአካባቢው ራቅ ብሎ መስራት በመታመኑ ወደ አዲስ አበባ እንዲመጣ ተወሰነ። እናቱን ትቶ መምጣቱ ግድ ሆነ። የትግሉ ጊዜ እንዲያጥርና እናቱ ለጥቂት ጊዜም ቢሆን እፎይ ብለው ተደስተው እንዲኖሩ እየተመኘ ወደ ስደት ኑሮ ገባ። በተቻለው አቅም ሁሉ ለእናቱ ደህንነቱን ለመግለጽ ይሞክራል። አንዳንዴ ግን አይሳካለትም። ሰሞኑን እንደምንም ብሎ ለእናቱ መላክ እንዳለበት አሰበ። ፒያሳ ብሪቲሽ ካውንስል አጠገብ መውረድ ሲገባው በሐሳብ ተመስጦ አለፈና መሃል አራዳ ደርሶ አንድ ፌርማታ በእግሩ ተመለሰ። ሁሌም እናቱን ሲያስታውስ እንደሚሆነው መንፈሱ ታወከበት። እንዲህ አይነት ስሜት ውስጥ ሲገባ ሁሉንም ነገር እርግፍ አድርጎ ወደ እናቱ መመለስ ያምረዋል። ቁልቁል ወደ ወንዙ አቅጣጫ በሚያስገቡት መንገዶች ባንደኛው ታጠፈና ፈጠን ፈጠን እያለ ወረደ። እዚያ አካባቢ ሲደርስ መቼም አዲስ አበባ ለዚያውም የከተማው እንብርት በሚባለው ፒያሳ ውስጥ መሆኑን ይጠራጠራል። ሽልክልክ ያሉ መንገዶችና የተሸጓጎቱት ቤቶች ይገርሙታል። ቀበሌው እነዚያን ቤቶች ማወቁ ያጠራጥረዋል። እሱ የሚገባበት ቤት ትልቅ ነው። ለዚያውም ፎቅ
የውጭውን የብረት መዝጊያ የሚከፍትበት ቁልፍ ስላለው ማንኳኳት አያስፈልገውም። በቀስታ ከፍቶ ገባ። ወደ ትልቁ ቤት የሚያስገባውን ደረጃ ወደ ቀኝ ተቶ በስተግራ በኩል አጠፋልና በሌላ ደረጃ ቁልቁል ወረደ። ምድር ቤት ውስጥ ነው የቅዱስ ክፍል። የቤቱን በር በጥንቃቄ ከፍቶ ገባ። ከላውንደሪ ቤት ያወጣውን ሙሉ ልብስ ለበሰና እየተጣደፈ ተመልሶ ወጣ። ተከታታይ 3 ቀጠሮዎች አሉት። ፍሬህይወትና ቅዱስ በቀጠሯቸው ሰዓት ተገናኙ። አለባበሱን አደነቀችለት። የሆዳቸውን በሆዳቸው አድርገው ጥሩ መልበስ ነበረባቸውና ሁለቱም የተቻላቸውን አድርገዋል። የቅዱስ የመጀመሪያ ጥያቄ ሰፈር እንዴት ነው የሚል ነበር። የሆነውን ሁሉ ነገረችው። ከሁሉም በላይ 3 ልጆቻቸው የሞቱባቸው ወላጆች ነገር አሰቃቂ ነበር። እናትየው ሙሉ በሙሉ አእምሯቸውን ስተዋል። አባትየውም ቢሆኑ ከሴትየዋ ብዙም አይሻሉም። መለዋወጥ የነበረባቸውን መረጃ በፍጥነት ተለዋወጡ። ሊፈጽሟቸው ስለሚገቡ ሥራዎችም አቅደው ከመቼውም ጊዜ በላይ መጠንቀቅ እንደሚያስፈልግ ተነጋግረው ጨረሱ። እኔ ዛሬም ብቻዬን ስላሴ ጫካ ማደሪ አይቀርም አለ ቅዱስ ሊለያዩ ሲሉ። እንዴ ለምንኛ ቤት አታድርም አለችው ፍሬ ምንም ሳታመነታ። እሱም ተስማማና ወደ አመሻሽ ላይ እንደገና ሊገናኙ ተከታተሩ። ወደ ቤት ስትመለስ ወንድሟን ቃልአብን ስላየችው ደስ አላት። ዛሬ ክፍልህን እፈልጋታለሁ አለችው ገና ስታገኘው። ከማድ ቤቷ አጠገብ ወንድሟ የሰራትና መኝታ ቤቱ ያደረጋትን ትንሽ ግን ንጹህ ክፍል እንድትጠቀምባት ያለምንም ጥያቄ ተስማማላት። መቼም ቤታቸው ውስጥ የፖለቲካ መስመር ልዩነት ያለመኖሩ ከምንም ነገር በላይ የሚያስደስታት ጉዳይ ነው። ቤቱን ለቅዱስ አመቻቸችለትና የተቀጣጠሩበት ቦታ ሄዳ አመጣችው። በተሻለ ሁኔታ ለማደር በመቻሉ ደስ አላት። ፍሬህይወት ሌሊቱን ብዙም እንቅልፍ አልወሰዳትም። ማንበብም አልሆነላትም። ኮሽ ባለ ቁጥር ስትደነግጥ፣ ከሐሳቧ ጋር ስትጫወት ሌሊቱ ተጋመሰ። ሊነጋጋ ሲል እንቅልፍ ጥሏት ኑሮ እንድትቀሰቀሳት የሞላቻት ሰዓት ስትጮህ በድንጋጤ ባነነች። በ11 ሰዓት ተነስታ በቀስታ ከመኝታ ቤቷ ወጣችና የጓሮውን በር ከፈተች። አካባቢውን ቃኘት አደረገችና ቅዱስ የተኛበትን ክፍል መዝጊያ አንኳኳች። ቅዱስ ዝግጁ ነበር። ወዲያውኑ በሩን ከፈተና ወጣ። ግን ሌሊት አይሆንብህም አለችው ጨለማው ገና አለመግፈፉን ስትመለከት። ግድ የለሽም አላትና ወጣ። የውጭውን በር ዘግታ ስትመለስ ቅዱስን ክፉ ነገር እንዳያጋጥመው ተመኘችለት። እያደር ሁኔታው እየከፋ ሄደ። እስርና ግድያው ተበራከተ። በዚያው መጠንም በየመንገዱ የሚገደሉት የመንግስት ሰዎች ቁጥር እየጨመረ መጣ። የቅስቀሳና ፕሮፓጋንዳው ሥራ እየተጠናከረ በህቡ የሚታገለው ፓርቲ የወጣት ክንፍ ከምን ጊዜውም የበለጠ የሞት ሽረት ትግሉን ቀጠለ። 1969 ዓመተ ምህረት ትግሉ ይበልጥ ምርር ክርር አለ። እነ ፍሬህይወትም ያለ መታከት ይባክናሉ። ትምህርት ቤቶች ቢከፈቱም ትምህርት ግን እንደወትሮው ሊቀጥል አልቻለም። ይልቁንም ትምህርት ቤቶች የትግል ሜዳ ሆኑ። ብዙም ሳይቆይ ትምህርት ከድል በኋላ የሚለው መርህ ለብዙዎች ተዳረሰና አብዛኛው ተማሪ ትምህርቱን አቋረጠ። በህቡ የሚታገለው ፓርቲ ራሱን ይፋ ለማድረግ ዝግጅቱ በየአቅጣጫው ተጧጡፏል። አባላት ሁሉ የዚህ ዝግጅት አካል ናቸውና ከመቼውም የበለጠ ተወጣጥረዋል። በመጨረሻ ያችለት ደረሰችና የአዲስ አበባ ከተማ በፓርቲው አርማና በራሪ ወረቀቶች አሸብርቃ አደረች። የኤሌክትሪክ ገመዶች በትናንሽዎቹ የፓርቲው አርማዎች ተሞልተው የክብረ ባህል ባንዲራ መሰለ። የቀበሌ መስተዳድርና ፖሊስ ጣቢያዎች ሳይቀሩ በተበተኑ ወረቀቶች ተዳረሱ። ያጥሮቻቸው ግንቦችና የቤቶች ግድግዳዎች በቀይ ቀለም በተጻፉ መፈክሮች አሸበረቁ። ይሃፓ ያቸንፋል፣ ሞት ለፋሽስቶች የሚሉት መፈክሮች ያላፊ አክዳሚውን አይኖች ማረኩ። የፖለቲካ ውጥረቱ መንግስትን ፋታ ነሳው። ውጥረቱን ለማስታገስ ማሰነ። ያልተጠበቁ የቤት ለቤት አሰሳዎች በተደጋጋሚ ተካሄዱ። ስጋቱ የጋራ የሆነ መጣ። እንቅስቃሴዎች የበለጠ ጥንቃቄ የተሞላባቸው ሆኑ። ፍሬና አንተነህ መገናኘት የማይችሉባቸው ሁኔታዎች ተፈጠሩ። እያደር ሁኔታዎች እየተባባሱ ይሄዳሉ። ከየመንገዱ ተይዞ መታሰር፣ በመኪናዎች ሆነው በከተማው ውስጥ በሚዞሩ ታጣቂዎች መገደል በተለይም የወጣቱ የዕለት ተዕለት ገጠመኝ ሆነ። በዚያው መጠን በህቡዕ በሚታገለው ፓርቲ የሚመቱት የመንግስት ኃይሎች ቁጥርም ተበራከተ። በነጻነት መንቀሳቀስ ትዝታ ብቻ ሆነ። የድርጅቱ የፕሮፓጋንዳና ቅስቀሳ ሥራ እየረቀቀና እየጠነከረ መጣ። ፍሬህይወት አንተነህን ሳታየው 4 ቀናት አለፉ። ዛሬ ሳላየው በፍጹም አላድርም አለች ለራሷ ከአንድ ቀጠሮ ወደ ቤቷ ስትመለስ። መንገድ ላይ ስልክ ደወለችለት። ስልኩን ያነሳው ራሱ ነው። ደስ አላት። እንኳን ደወልሽልኝ አላት ገና ድምጿን ሲሰማ። ወዲያውኑ መገናኘታቸው እንደሚያስፈልግ ነገራት። የተገናኙት መናኸሪያ ሆቴል አጠገብ ነው። አንተነህ የተረጋጋ ቢመስልም አይኖቹ ግን ከወትሮው የበለጠ ንቁ ናቸው። ዛሬ ማታ አሰሳ ይኖራል አላት እቅፍ አድርጎ እየሳማት። አብረው ሊቆዩ እንደማይችሉም ነገራት። እሷም መረጃውን በተቻላት መጠን ለሁሉም ማዳረስ ነበረባት። እስከ ገብርኤል መሳለሚያ ድረስ አንገቷን እንዳቀፋት አብረው ሄዱ። ልቧን ፍርሃት ሲሰረስረው ተሰማት። አይኖቹን እያየች ፍዝዝ አደረጋት። ሁኔታዋ እሱንም የረበሸው መሰላት። በጣም ቀፎኛል፣ የዛሬን ማታ አብረን ብንሆን እንዴት ጥሩ ነበር አለችው። ፍርዬ፣ እኔም ደስ ይለኝ ነበር፣ ግን ብዙ ሥራ አለ። መረጃው ለብዙ ጓዶች መድረስ አለበት። ሁኔታዎች ከተስተካከሉ እንደገና እንገናኛለን። ልክ 1:30 ላይ የተለመደው ቦታ እንገናኝ። ከሰዓቱ ግን በአንድ ደቂቃም ቢሆን መዘግየት አይቻልም። ሻርፕ በሰዓቱ ካልተገናኘን ወዲያውኑ ወደ ቤት ተመለሽ፣ ምንም አታስቢ አላት። ድምፁ ግን የወትሮው አልነበረም። ምንም ልትለው አልቻለችም። ደግሞም የጥንካሬያቸው መፈተኛ ወቅት አሁን ነው። ከፍቅር በላይ የሆነው ዓላማ መቅደም አለበት። በዚያችው ደቂቃ ብዙዎች የትግል ጓዶች በተመሳሳይ ሁኔታ ውስጥ ናቸው። በሰላም እንደምንገናኝ እምነቴ ነው አለችው ሲለያዩ። አይዞን አላትና ሄደ። ከቀኑ 11 ሰዓት ሆኗል። ፍሬህይወትም መረጃውን ለሁሉም እንዲደርስ የበኩሏን ለማድረግ ተጣደፈች። ወደ አመሻሹ ላይ ደመናው በሰማዩ ላይ ተንጠልጥሎ የበልግ ዝናብ ሊጥል ማካፋት ጀመረ። ማድረግ ያለባትን ሁሉ አድርጋ ከአንተነህ ጋር ወደምትገናኝበት ቦታ ሄደች። ልክ በሰዓቱ ደረሰችና አካባቢውን ቃኘት አደረገችው። አንተነህ አልመጣም። ልትጠብቀውም እንደማትችል ታውቃለች። ካፊያው አላቋረጠም። ሽፍ ሽፍ በሚለው ዝናብ የጨፈገገው ምሽት በጣም ያስጠላል። አንዳች የጭንቀት መንፈስ አየሩን ሁሉ በክሎታል። ሁሉ ነገር ቅፍፍ ያለ ነው። ባላፊ አግዳሚው ላይ አይኖቻቸውን የሚያጎረጠብጡት ወታደሮች በጣም ያስፈራሉ። ሰፈር ስደርስ ለሁለት ሰዓት ሩብ ጉዳይ ሆኗል። ወደ ቤት ልትገባ ስትል በላይሁን ተዛላትና ወደ እነሱ ቤት ሄደች። በላይሁን ቤት አልነበረም። የበላይሁን እናትም ተጨንቀዋል። እንደምን አመሹ ማማ? አለቻቸው በሩን ገባ እንዳለች። እኔማ ምን ሆናለሁ? አሏት ፍርሃት የጨመደደውን ፊታቸውን እያሻሹ። በስንት ሰዓት ነው የሄደው? አለች ደግሞ። እረሱስ ቅርብ ጊዜ ነው፣ ካልመጣሁ አትስጊ ብሎኝ ነው የሄደው አሉ ከተቀመጡበት ተነስተው እየተንቆራጠጡ። ደግሞ ቢመጡ እንዳትደናገጭ ማለቱ ነው የገረመኝ። አባትየው ሲያሱ ቢጤ አይደል ተቆጥቶ እንደማስቀረት ገንዘብ ሰጥቶ ሸኘው። እኔማ ምን አቅም አለኝ አሉ በምሬት። ማስተዛዘኛ ቃላት አልነበራትምና በዝምታ ወደ ቤቷ ገባች። ቤትም ያው ነው። ቤቱ አንዳች አዚም የያዘው ይመስላል። ኦና ሆኗል። ሮቤልን ብቻውን ኩርችች ብሎ ስታየው አሳዘናት። ታናሽ ወንድሟ ቃላብም ሆነ ሚሚ ቤት የሉም። ወደ ጓዳ ስትገባ እናቷ ይንጎዳጎዳሉ። ምን እያረግሽ ነውማ? አለቻቸው። ጥቂት ሰወር ቢል ብዬ ነዋ አሏት በትልቅ ላስቲክ የሞላውን ነገር እያሳዩት። ምንድነው እሱማ? አለች ተገርማ። ምኑን አውቄው? ብቻ ስታገላብጡት የምትሉት ወረቀታ ወረቀቱ ነዋ። ድንገት ከመጡ አሏት ቆም ብለው። እማሙች ጥንቃቄሽ በጣም አሪፍ ነው፣ ግን እሱ ሁሉ ምንም የለውም አትስጊ፣ የትምህርት ወረቀቶች ናቸው። ግን ምን ትዝ እንዳለኝ ንገርሽ? የማክሲም ጎርኪ እናት ድቅን አለችብኝ። ደግሞ ማክሲ የትኛው ልጅ ነው አሏት ቀበል አድርገው። ማክሲም ጎርኪ የዚህ አገር ልጅ አይደለም፣ የሩሲያ ደራሲ ነው። ትቆጫለሽ ብዬ ነው እንጂ ያን ዕለት ምጣድ የተቃጠለብኝ የእሱም መጽሐፍ ሳነብ ነበር። ባለ ታሪኳ እናት መስጣኝ ነበር እንጀራ መጋገሬን ረስቼ እንደዛ የሆነብኝ። ቆይ አንድ ቀን አነብልሻለሁ። እስኪ ዛሬን ተርፋችሁ ደሩና እኔንም አንደኛውን አብራችሁ አሳብዳችሁ ታሳርፉኛላችሁ አሏት በትዝብት ሲሰሟት ቆይተው። ምንም አይመጣም አትስጊ አለች ፍሬ ሕይወት፣ ውስጧ ግን ስጋት ገብቷል። ወደ 3 ሰዓት አካባቢ ዝናቡ በደንብ መዝነብ ጀመረ። አልጋዋ ላይ ተጋድማ አይኖቿን ጣራው ላይ ሰቅላ ብዙ ቆየች። ጆሮቿ ግን በዝናቡ ውስጥ የበርና የአጥር ኳኳታ ለማዳመጥ ቀጥ ብለዋል። አሁን በዚህ ዝናብ እንዴት ይመጣሉ ብዬ ነው በማለት ራሷን ጠየቀችና ዘና ብላ ተኛች። ጥቂት ቆይቶ ዝናቡ እየቀነሰ ሄደ። ካፊያው ግን አሁንም አላበቃም። ድንገት የጥይት ድምፅ ሰማች። ተፈናጥራ ካልጋዋ ላይ ወረደች። ተኩሱ ተደጋገመ። አቅጣጫውን ለመለየት ቆመች። ወደ አቧሬ ይመስላል። ትንሹ ወንድሟ ሮቤል ከተኛበት ተነስቶ በድንጋጤ የሚገባበት ጠፍቶታል። እናቷ ክፍሉ መሃል ቆመዋል። ሮቤልን ለማረጋጋት ሞከረችና ወደ ውስጥ እንዲገባ አደረገች። ተኩሱ እንደገና ተንጣጣ። በሩን ልትከፍት አስባ ገና አንድ ጊዜ ስትራመድ እናቷ ጥርቅም አድርገው ያዟትና እዚሁ ሲመጡ ትደርሽበታለሽ አሏት በቁጣ። ልቧ በፍጹም ሊያርፍ አልቻለም። እማ ምን አለ ብቅ ብዬ አቅጣጫውን ባዳመጥ አለች በማስተዛዘን። ምኑን ነው የምታዳምጪው? እዚያ ያሉት አነሱና አንቺም ትጨመሪልኝ አሉ እንድትቀመጥ ገፋ አድርገዋት። ወይኔ ልጆቼ ዛሬስ የመጨረሻቸው ሳይሆን አይቀርም አሉና እምባቸው በመንታ መውረድ ጀመረ። ወለሉ ላይ ተንበረከኩ። ደግሞ አቅጣጫቸውን ወደ ገብርኤል ቤተክርስቲያን አስተካከሉና አንተ የግቢው ገብርኤል እያሉ መማጸን ጀመሩ። አላብ እንደተለመደው ጓደኛው ዘንድ እንደምብየት ተናግሮ ወጥቷል። ሚሚ ጧት ወደ ሥራ ስትሄድ አክስቴ ጋር ነኝ ብላ ነው የወጣችው። አክስታቸው ለሚሚ ለየት ያለ ፍቅር ስላላት አብዛኛውን ጊዜ እሷ ዘንድ እንድትሆን ትፈልጋለች። ወይዘሮ ስርጉትም እህታቸው መካን በመሆኗ ይህንን ጥያቄዋን መቃወም በፍጹም አይፈልጉም። ባይሆን ሚሚ አክስቷ ጋር ለማደር ተናግራ በሄደች ቁጥር እዚያ ስለማደሯ እርግጠኛ አይደሉም። ያም ሆነ ይህ ለሚሚ ይህ ሁኔታ ተመችቷት በነጻነት እንድትንቀሳቀስ አድርጓታል። ጋብ ብሎ የነበረው ተኩስ እንደገና ቀጠለ። ድምፁ ደግሞ እየጎላና እየቀረበ የሚሄድ ይመስላል። ሮቤል እየሮጠ እናቱና ፍሬዎት ወዳሉበት መጣ። የከባድ መሳሪያ ድምፅ ተከተለ። እናቷ ሮቤልን ወለሉ ላይ እንዲተኛ አደረጉት። ተኩሱ ለረጅም ሰዓታት ቀጠለ። በፍጹም የሚያበቃ አልመሰለም። 5 ሰዓት አካባቢ ሲሆን ምልልሱ አቆመና አልፎ አልፎ የሚሰማው የተኩስ ድምፅ ብቻ ቀጠለ። ፍሬወትና እናቷ እንቅልፍ የሚባል ሊወስዳቸው አልቻለም። ሌሊቱ መንጋቱን መጠበቅ ብቻ ሆነ። ሊነጋጋ ሲል የውጭው በር በኃይል ተመታ። ተፈናጥራ ካልጋዋ ወረደችና የቤቱን መዝጊያ ከፍታ ወጣች። እናቷ ከኋላዋ ጎትተው መለሷትና እሳቸው የውጭውን በር ከፈቱ። ታጣቂዎቹ እናቷን ገፈታትረው ወደ ውስጥ ገቡ። የቀበሌው አብዮት ጥበቃዎች አብረዋቸው አሉ። እያንዳንዱ እንቅስቃሴያቸው በሰው ውስጥ ፍርሃት ይለቃል። መታወቂያ አላት አንደኛው ፍሬህይወትን። መለስ ብላ ደብተር አነሳችና ከውስጡ መታወቂያዋን አውጥታ ሰጠችው። በአካባቢው እምብዛም እንቅስቃሴ ስለሌላት አብዮት ጥበቃዎቹ አያውቋትም። መታወቂያዋን መልሶ ወረወረላት። ቃላብስ አለ አንደኛው አብዮት ጥበቃ። ትናንት እንደሄደ ነው አሉ እናቷ ፈጠን ብለው። የት? የተቆጣ ይመስላል። እትዬ ጋር ልኬው ነው አሉ ተረጋግተው። አብዮት ጥበቃዎቹ ብዙም አላጠበቁም። ወታደሮቹ በቤት ውስጥ ያለ አንድም ዕቃ አልቀራቸውም። ደብተር፣ ልብስ፣ ወንበር፣ አልጋ፣ የምግብ ዕቃ፣ ምንቅርቅሩን አውጥተው ፈተሹ። ምንም አላገኙም። ትምህርት ትማሪያለሽ? አላት ደግሞ አንደኛው። አሁን አለች ባለማመንታት። በመጡበት ሁኔታ ተመልሰው ወጡ። ከንጋቱ በ10 ሰዓት ሁሉም ነገር ጸጥ አለ። እናንተነህ ሕክምና ሊያገኙ ወደሚችሉበት ሲወሰዱ፣ ሌሎቹ በአስቸኳይ ስብሰባ እንደገና ለመገናኘት ቀጠሮ ያዙ። በላይሁን ልብሱን መቀየር ነበረበት። ቤቱ ግን መሄድ የለበትም። የት ቢሄድ ልብስ ማግኘት እንደሚችል ጥቂት አሰብ አደረገና ወደ ጓደኛው ቤት ሄደ። የጓደኛው ቤተሰቦች መሃል ያለው የመግባባት ደረጃ ሁል ጊዜም ይደንቀዋል። ከቤተሰቡ አልፎ መግባባቱ ለጓደኞችም ይተርፋል። እዛ ቤት ገብቶ ይህን እፈልጋለሁ ስጡኝ ብሎ መጠየቅ አያስፈልግም። ራስን መርዳት ብቻ ነው። ምንድን ነው? ለምን? ብሎ የሚጠይቅ የለም። ጓደኛው ቤት እንደደረሰ ወዲያውኑ ወደ ቁም ሳጥኑ ነው የሄደው። የሚለብሰውን ልብስ እየፈለገ እህቱ ሜሮን ትዝ አለችው። ልብሶቹን አጥባና ተኩሳ በጥንቃቄ ነው የምታስቀምጥለት። የመረጠውን ልብስ ይዞ ለመቀየር ልብሶቹን ሲያወላልቅም ሜሮንንና እናቱን ከዛ ደግሞ ፍሬዮትን ከሐሳቡ ሊያወጣቸው አልቻለም። አባቱን አስታወሳቸው። ድንገት ቢያስፈልግህ ብለው ገንዘብ ሰጥተውት ነበር ትላንት በ11 ሰዓት የወጣው። ሁል ጊዜም ቢሆን የአባቱ ቃላት ካምሮው አይጠፉም። አካሄድህ ሁሉ በብልህነት እንጂ በግትርነት አይሁን ይሉታል። በላይሁን ትናንት ከቀኑ 11 ሰዓት አካባቢ ብዙውን የዕለቱን ስራውን አከናውኖ ሲጨርስ ስሜቱ ሙሉ አልሆነለትም ነበር። የሆነ ነገር መንፈሱን አግዱሎበት ምን እንደሆነ ለማወቅ ሲሞክር ቆየ። 11 ሰዓት ተኩል ላይ ወደ ቀጠሮ የሄደው የግዱን ነበር። ከቤት ሲወጣ እናቱ በጣም ከፍቷቸው ሲያያቸው ስሜቱን አባሱበት። የተለመደው ጥያቄያቸው አልቀረለትም። ወዴት ነው የምትሄደው ደግሞ ይሉታል በወጣ ቁጥር። እሱም የተለመደ መልስ አለው። እዚሁ ነው ይላቸዋል። ትናንት ግን ምናልባት ካልመጣው አትስኪ ብሏቸው ነበር የወጣው። ከቤት ሲወጣ ፍሬዎትን ሊያገኛት ቢሞክርም አላገኛትም። የበለጠ ከፋው። ቀጠሮው ቦታ የደረሰው በሰዓቱ ነበር። በአምስት ደቂቃዎች ውስጥ ሁሉም አባላት አባሬ በአንደኛው ኮሚቴ አባል ቤት ተገናኙ። በዚህ ስብሰባ ላይ የተገኙት የወጣት ሊጉ አንድ ዞን የሚመሩ ወጣቶች ናቸው። የዞን ኮሚቴ ማለት በሊጉ መዋቅር ከላይ ወደ ታች ሶስተኛ ደረጃ ላይ የሚገኝ ከፍተኛ አካል ነው። በዚህ ኮሚቴ ውስጥ ከሚሰሩት እነዚህ አባላት አብዛኛዎቹ በእውነተኛ ስማቸው አይተዋወቁም። የሚጠራሩት በኮድ ስማቸው ነው። የዚህ ዞን ሰብሳቢ ዓለም ይባላል። ዓለም ያንተነህ የኮድ ስም ነው። አንተነህና በላይሁን በጣም የሚግባቡ ከመሆናቸው የተነሳ የሚጠራሩት በኮድ ስማቸው ሳይሆን በቅጽል ስማቸው ነው። አንተነህ በላይሁንን በቁመቱ የተነሳ ሰቀላው ይለዋል። በላይሁን ደግሞ አንተነህን ሳንሱር እያለ ይጠራዋል። ይህን ስም የሰጠው አንተነህ ሳያጣራ የሚያሳልፈው ነገር ስለሌለው ነው። ትላንት ሌሊት የተከሰተውን ነገር ሲያስብ ሰውነቱን ዝግንን አደረገው። ስልክ ተደውሎ አደጋ ላይ መሆናቸው ተነግሯቸው ለመዘጋጀትና ለማምለጥ ምንም ጊዜ ሳያገኙ ነበር ተኩስ የተከፈተባቸው። መከላከል ነበረባቸውና አጸፋውን ተኩስ ከፈቱ። የተኩስ ምልልሱ ረዘም ያለ ጊዜ ወሰደ። የመንግስት ኃይል ያን ያህል የመልስ ተኩስ የጠበቀ አይመስልም። በተኩስ ምልልሱ የነበሩበት ቤት ፍርስርሱ ወጥቶ እነ በላይሁን ወደ ተስፋ መቁረጥ ሲጠጉ የወዲያኛው ወገን ተኩስ አቆመ። በተኩስ ውስጥ የተጎዱት ሶስት ሰዎች ቢሆንም የሞተ ግን አልነበረም። ከተጎዱት ውስጥ አንደኛው ዓለም ወይም አንተነህ ነበር። ከትከሻው ወረድ ብሎ የመታው ጥይት ሰውነቱ ውስጥ ቀርቷል። በላይሁን ሐሳቡን ሳይጨርሰው ልብሱን ቀይሮ ጨረሰና ሰዓቱን ተመለከተ። ሰዓቱ ከመቼው ይደርሳል አለ ለራሱ። ልብሱን ቀያይሮ ሲወጣ ልዩ ሰው መሰለ። ዛሬስ ሰርግ የምትሄድ ነው የመሰልከው አለችው የጓደኛው እህት ከመኝታ ቤት ሲወጣ። በቁሙ የሰጠችውን ምግብ ጎራረሰና እየተጣደፈ ወጣ። የማታው ዝናብ አካባቢውን አጨቅይቶታል። በመንገዶቹ ላይ ብዙም ሰው አይታይም። አንዳንድ ሰዎች ጋቢያቸውን ለብሰው ከቤተ ክርስቲያን በእርጋታ ይመለሳሉ። አልፎ አልፎ ደግሞ ዝናብ የመታት ፍየል ይመስል ሽንጥቅ ያሉ ወጣቶች ገልመጥ ገልመጥ ጣደፍ ጣደፍ እያሉ ይሄዳሉ። ከጠዋቱ አንድ ሰዓት አካባቢ ፍሬወት ጋቢዋን እንደለበሰች እርምጃዋን ፈጠን አድርጋ የሌሊቱን የተኩስ አቅጣጫ ተከትላ ወደ አቧሬ ሄደች። የሄደችው በሰፈር ውስጥ ለውስጥ መንገድ ስለሆነ ብዙ ጊዜ አልወሰደባትም። በየጥጋ ጥጉ ሰብሰብ ብለው የሚሾኳሾኩ ሴቶች ስትመለከት ደነገጠች። ጠጋ ብላ ለመጠየቅም ፈለገችና ደሞ ፈራች። እንደምንም ብላ ተጠጋችና ከተሰበሰቡት ሴቶች አንዷን ጠየቀች። ተርፈዋል ብለሽ ነው? ቤቱማ ያውልሽ ፍርስርሱ ወጥቷል አሏት ሴትዮዋ። ወታደሮቹ በአካባቢው ያንዣብባሉ። ወደ ቤቷ ተመለሰች። አንተነህን ደውላ ማግኘት እንዳለባት አሰበችና ወደ አንድ ሱቅ ጎራ ብላ ሞከረች። አንተነህ ያለመኖሩ ተነገራት። ተጨማሪ ማብራሪያ መጠየቅ እንደሌለባት ታውቃለች። ብትጠይቅም ማንም ምንም እንደማይነግራት የታወቀ ነው። ሆዷን እንደመቆጥና ማክለሽለሽ ተሰማት። ቤት ስትገባ ቃላብን አገኘችው። ሚሚ ደውላ ደህና መሆኗን መናገሯን ነገራት። በላይም ግን አልተመለሰም። ያንተንህም ነገር እጅጉን እያሳሰባት ስለነበር ነፍሷ ጭንቅ አለችባት። ሁልጊዜም እንዲህ አይነት የመጠፋፋት ሁኔታ ሲከሰት ካንተ ነጋ የሚፈላለጉበት ሰዓትና ቦታ አላቸው። እናም በዚያ ሰዓት እንደሚገናኙ ተስፋ አደረገች። በላይሁን በሰላም እንደሚመለስ ለራሷ ነገረች። ከጠዋቱ በአራት ሰዓት ስብሰባ አላት። መቅረት አይኖርባትም። ድንገት ቅዱስን አሰበችው። እሱስ የት ይሆን ያደረው? በአራት ሰዓት ቁርጡን እንደምታውቅ አሰበች። እንደ ወትሮው ረጅም ስብሰባ አይኖርም እንጂ መገናኘታቸው አይቀርም። ልክ በአራት ሰዓት ስብሰባ ቦታ ደረሰች። ቀጠሮው እናስቻለው ቤት ነው። አስቻለውን በሩ ላይ አገኘችው። ትላልቅ አይኖቹ የበለጠ ፍጥጥ ብለው ቀልተዋል። ሰላምታው በጣም ፈጣን ሆነባት። አስቻለው ምንም መረጋጋት አይታይበትም። ምን ነው አስቻለው? ምን ሆነሃል? አለችው። ከአባባ ጋር ተጋጭተን ነው አላት፣ በስጨት እንዳለ። አንተ ደግሞ በእሳቸው ጸባይ ሁል ጊዜ አዲስ ትሆናለህ። አሁን ቤት አሉ እንዴ? አለችው ቆም ብላ። አባቱ ያለመኖራቸውን ስለነገራት ሰውነቷ ዘና አለ። ጭስ የጠገበው የናስቻለው ቤትም ዛሬም እንደወትረው ጨለምለም እንዳለ ነው። ረጃጅም ግድግዳዎቹ ቤቱን የበለጠ እንዲከብድ አድርገውታል። አይኖቿን ከጨለማው ጋር አለማመደችና ወደ ውስጥ ገባች። ወደ አስቻለው ክፍል ለማለፍ በጓሮ በር ስትወጣ ያስቻለው እናት እሳት ለማንደድ ሲታገሉ ተመለከተች። እንደምን አሉ እማማ? አለቻቸው። እግዚአብሔር ይመስገን አሏት በታፈነ ድምፅ። ከምድጃው አጠገብ ያገኘችውን ጨርቅ ጎተት አደረገችና በርከክ ብላ እሳቱን አነደደችላቸው። እግዚአብሔር ይባርክሽ ልጄ፣ እደጊ አሏት። ያስቻለው እናት እንዲህ ናቸው። ለትንሿም ነገር ቢሆን ምርቃት ይቀናቸዋል። አሜን እማማ አለችና ወደ አስቻለው ክፍል ገባች። ስትገባ ቅዱስን አገኘችው። እንደ ሁልጊዜው በደንብ ለብሷል። ስታየው ልቧ በደስታ ፈነደቀች። እቅፍ አድርጋ ሳመችው። ዘራይና ጋዲሳ ግን አልመጡም። ቅዱስ ለዕለቱ የተዘጋጀ ውይይት ባለመኖሩ ጥንቃቄ እንዲያደርጉ አሳስቧቸው መሄድ እንዳለበት ነገራቸውና ወዲያውኑ ወጣ። ሲወጣ ስሜቱ ጥሩ አልነበረም። በሚቀጥለው ቀን እንዲገናኙ ፍሬህይወትን ቀጠራት። ከናስቻለው ቤት ስትወጣ እኩለ ቀን እየሆነ ነበር። ጋዲሳና ዘርአይ ግን አሁንም ብቅ አላሉም። ካንተነህ ጋር ያላት ቀጠሮ ገና ከሰዓት በኋላ ነው። ሌላ ቀጠሮ የላትም። ምናልባትም አንተነህም ጎረቤት ሊደውል ይችል ይሆናል። ስለ ስልኩ ስታስብ እርምጃዋን ፈጠን አደረገችው። ፍሬህይወት ከቤት አልወጣችም። የጠበቀችው የስልክ መልእክትም አልደረሳትም። ሐሳቧን መሰብሰብ አቅቷት እንደተጨነቀች ዋለችና 11 ሰዓት ሲሆን ከቤት ወጣች። ፈጠን ያለ እርምጃ የሰዎችን አይን እንዲስብባት አልፈለገችም። ሰውነቷን ዘና አድርጋ በቀስታ እርምጃ ለመሄድ ሞከረች። አለባበሷን ተመለከተችው። የሚያሳጣ አይደለም። ሁልጊዜም የሰው አይን የሚጠራባት ጫማዋም ዛሬ አጠር ያለ ተረከዝ ያለው ቆንጆ ጫማ በማድረጓ ተስተካክሏል። ወደ መድረሻዋ ስትቃረብ ደርሶ ጭንቅ አላት። ስሜቷ ሁሉ አስጠላት። መጸለይም አማራት። ግን እንዴት ነው መጸለየው? የጸለየችበትን ጊዜ ለማስታወስ ሞከረች። በትንሹ 2 ዓመታት ተቆጥረዋል። በእነዚህ ዓመታት ውስጥ አንድም ቀን የመጸለይ መንፈስ አድሮባት አያውቅም። ለመጸለይ ያደረባት ስሜት ውስጧ የቱን ያህል እንደተጨነቀ እንድታውቅ አደረጋት። በታችኛው ፍሉሃና በሰባተኛው ቀን አድቬንቲስ ቤተክርስቲያን መሃል ባለው ሜዳ ቋርጣ በሊዮን ሆቴል አጠገብ አስፋልቱ ላይ ደረሰች። ካንተኔ ጋር የተከታተሉት እዚያ ነው። አይኖቿን ከወዲያ ወዲህ አንከራተተቻቸው። አንተኔ ግን የለም። ጭንቀት ጉሮሯን አነቃት። አይኖቿ መቃጠል ጀመሩ። ካለቀሰች በጣም ብዙ ጊዜ ሆኗታል። ስሜቷን በጣም ፈራችው። አንተኔን ሊገጥመው የሚችለውን ነገር ስታስበው ደግሞ ወገቧና ጉልበቷ ተንቀጠቀጡባት። በቀዝቃዛው አየር ላብላብ አላት። የት ሄዳ ልትፈልገው ትችላለች? ያለበትን ቦታ አታውቀውም። በስልክም ቢሆን የመገናኘት እድሉ በጣም የጠበበ ነው። ቀጠሮ ቦታ 5 ደቂቃም መቆም እንደሌለባት ብታውቅም በፍጹም መሄድ አቃታት። በሐሳቧ ስትዋዥቅ 15 ደቂቃዎች አለፉ። በመጨረሻ እንባዋን መቆጣጠር ተሳናት። ትኩስ እንባዋ በጉንጮቿ ቁልቁል ሲወርድ በመዳፏ ጀርባ እየጠራረገች በደመነፍስ በአድቬንቲስት ቤተክርስቲያን በር አልፋ ሽቅብ ወደ ፍልውሃ አቀናች። ፍልውሃ በር ላይ ባለው ስልክ እድሏን ለመሞከር ወሰነች። አስፋልቱን ተሻግራ የስልኩን መነጋገሪያ ስታነሳ እጇ ተንቀጠቀጠ። ቁጥሮቹን ስታዞርም ጣቷ እየተንቀጠቀጠ ነው። ልቧ እየመታ የስልኩን የጥሪ ድምፅ መጠበቅ ረጅም ጊዜ የወሰደ መሰላት። ስልኩ የመያዝ ድምፅ አሰማት። ጥቂት ቆየችና እንደገና ሞከረችው። ስልኩ ጠራ። የፍሬዎት ልብ መዝለል ጀመረች። አፏ የደረቀ መሰላት። ስልኩ ተነሳ። ሃሎ ማለት ግን አቃታት። ሄሎ የሚል የሴት ድምፅ ከወዲያኛው መስመር ጫፍ ተሰማት። ያንተነህን መኖር ጠየቀች። አንተነህ የለም አለች ስልኩን ያነሳችው ሴትዮ። ወዴት ይሆን የሄደው አለች መጠየቅ እንደሌለባት ብታውቅም። አላወቅኩም ቆጣ ያለች መሰላት። አመሰግናለሁ አለችና ስልኩን ዘጋችው። ሌላ ምን ምርጫ አላት? ወደ ቤቷ ተመለሰች። ቤት ስትገባ መንፈሷ ድቅቅ ብሏል። በቀጥታ ገብታ አልጋዋ ላይ ተዘረጋች። በጀርባዋ ተንጋላ አይኖቿን ወደ ጣራ ስትልቃቸው ያልታዘዘው እንባ በጆሮዎቿ አልፎ ፈሰሰ። በጎኗ ተኛችና ራሷን ከትራሱ ስር ቀበረችው። እንባዋን መክታት ግን አልቻለችም። ስቅስቅ ብላ አለቀሰች። በለቅሷ መሃል ደግሞ የቅዱስ ድምፅ ተሰማት። ለትግሉ የምናደርገውን አስተዋጽኦ ቅንጣት ታህል የሚቀንስብን ግንኙነት ባንፈጥር መልካም ነው። ከአቅም በላይ ሆኖ ግንኙነታችን ወደ ፍቅር ቢያመራ ግን ከኛ እጥፍ ድርብ ጥንካሬ ይጠበቃል። ፍቅር በምንም መልኩ ከትግሉ በላይ እንዲሆን መፍቀድ የለብንም ይላል ቅዱስ ሁል ጊዜ የፍቅር ጉዳይ ሲነሳ። ያንተነህን ድምፅ ከቅዱስ ድምፅ ጋር ተቀላቅሎ ሰማችው። ፍርዬ ማንንም መውደድ አልፈልግም ነበር ግን እንባ ከመቅጽበት ከአይኖቿ ላይ ክው ብሎ ደረቀ። ራሷን በጥፋተኝነት ወቀሰችና ከተኛችበት ተነስታ ወጣች። ፊቷን ለመታጠብ ውሃ ስትጨምር ከራሷ ጋር እየተነጋገረች ነበር። በእውነት ለምን ለበላይሁን፣ ለዘርአይና ለጋዲሳ ላንተን ያሰብኩትን አንድ አስረኛ እንኳን አላሰብኩትም። በዛሬው ዕለት ስንት ጓዶች ምን ሊገጥማቸው እንደሚችል ማን ያውቃል? ፊቷን ታጥባ የጋዝ ምድጃውን ለኮሰችና ሻይ ጣደች። መብላት እንዳለባትም በማሰብ ምግብ ለማቅረብ ጉድ ጉድ ማለት ጀመረች። ለመብላት ያደረገችው ጥረት ግን ከንቱ ነበር። እንጀራውን በፍጹም ልትውጠው አልቻለችም። የቆረሰችውን እንደምንም በሻዩ አወረደችና ምግቡን መልሳ አስቀመጠችው። ምሽቱ ቀዝቀዝ ያለ ከመሆኑም በተጨማሪ ሁሉም ቤት ክትት ብለው በመምሸታቸው እናቷ ደስ ብሏቸዋል። ታናሽ እህቷ ሚሚ ከሰል አያይዛ የቡና እቃዎች አቀረበች። ከተቋረጠ ረጅም ጊዜ ሆነው ተሰባስቦ ማምሸት ናፍቋቸው የነበሩ እናታቸው ቡናውን ራሳቸው ማፍላት ፈልገው ከሚሚ ተቀበሏት። ቤቱ ግን እንደወትሮው ደመቅ አላለም። አልፎ አልፎ መነጋገር ቢኖርም ሁሉም በየራሳቸው ሐሳብ የመዋጣቸው ነገር አላስደሰታቸውም። ፍሬም ብትሆን ራሷን ለማረጋጋት ያደረገችው ጥረት በመጠኑ ቢሳካላትም ብዙ ማምሸት አልቻለችም። በጊዜ ተኛች። ስትተኛ ደግሞ ጭፍሩሱኑ ሐሳብ ሰፈረባት። እንቅልፍ እንዲወስዳት ያልሞከረችው ነገር የላትም። ራሷን ትራሱስ ብትቀብር፣ ጉልበቷን ኩርትም ብታደርግ፣ በደረቷ ብትተኛ ትርፉ መገላበጥ ብቻ ሆነባት። መጽሐፍ ለማንበብ ሞከረች፣ አልሆነላትም። ሌሊቱም ማይነጋ ቀኑም ተመልሶ የማይመጣ እስኪመስላት ድረስ ረዘመባት። ሌሊቱ አልቆ ሊነጋጋ ሲል እንቅልፍ ሽልብ አደረጋት። ሰፋ ያለ ንጹህ ክፍል፣ ሙሉ የኦፕራሲዮን ትጥቅ ያሟላች ሐኪምና ነርስ በጸጥታና በቅልጥፍና ይሰራሉ። ሳይነጋገሩ ተግባብተው አስፈላጊ ቁሳቁሶችን ይቀባበላሉ። መሳሪያዎቹ ሲጋጩ ከሚፈጥሩት ድምጽ በስተቀር ምንም ድምጽ አይሰማም። ቦታው የነሔዋን ቤት ነው። ሐኪሟ ስራዋን ስትጨርስ እጆቿ ላይ አጥልቃቸው የነበሩትን ጓንቶች አወላለቀችና ያፍና የአፍንጫ መሸፈኛውንም አነሳችው። ወዲያውኑ መለስ አለችና ደግሞ ህመምተኛውን ተመለከተች። ገጽታዋ ላይ የሚነበበው ስሜት ዝብርቅርቅ ያለ ይመስላል። ነርሷ የተጠቀሙባቸውን ቁሳቁሶች አነሳስታ ቦታ ቦታቸውን አስያዘችና ሐኪሟን ተመለከተቻት። ባንገቷ ምልክት ሰጠቻት። ተከታትለው ከክፍሉ ወጡ። ሔዋን የበሩን እጀታ በቀስታ ዙራ በሩን ከፈተችና አንገቷን ብቻ አስገብታ ተመለከተች። ምንም እንቅስቃሴ አይታይም። እንቅልፍ የወሰደውን ሰው ላለመረበሽ በሚደረግ ጥንቃቄ በቀስታ ገብታ በሩን ዘጋችው። ካልጋው አጠገብ ባገኘችው ወንበር ላይ በቀስታ ተቀመጠች። አንተነህን እያየችው የሆነው ነገር ሁሉ በአይነ ህሊናዋ ታያት። የነበረው የተኩስ እሩምታ አሁን የሆነ ያህል በጆሮዎቿ ተሰማት። በዚያ የሞት የሽረት ትግል ውስጥ አንዳቸው ለአንዳቸው የነበራቸው መተሳሰብ ልቧን ነካው። አንተነህ እሷን ለማዳን ባደረገው ጥረት ወደ ኋላ በመቅረቱ ለጥይት መዳረጉን አሰበችው። በህይወቷ ሙሉ እንደዚያ አይነት ተኩስ እንኳንስ በእውን ልትመለከት በፊልም ማየቷንም ትጠራጠራለች። እንደዚህ አይነት ሁኔታ ውስጥ ምንም ሳትሆን የመትረፏ ነገር ተአምር እንጂ እውነት አልመስል ብሏት ነበር። አንተነህን ትኩር አድርጋ እየተመለከተችው፣ ከእንደነዚህ አይነት ሰዎች ጋር አብሮ መስራት እንዴት መታደል ነው አለች ለራሷ። አንተነህ እ የሚል ድምፅ አሰማና እንደ መንፈራገጥ ብሎ ቁስሉ ያለበትን ቦታ በእጁ ለመዳበስ ሙከራ አደረገ። እጁን ያዘችና ቁስሉን እንዳይነካው አደረገችው። አሁንም እያቃሰተ እጁን ሊያስለቅቃት ይሞክራል። አይኖቹ በሚገባ ተገልጠው ባያዩም ከቆዳቸው ውስጥ ሆነው ሲንከባለሉ በቅዠት ውስጥ እንዳለ ያስታውቃል። በቅዠት ውስጥ አንዳንድ ነገሮችን ማንሳት ሲጀምር ሔዋን መስኮቶቹንና በሩን ዘጋጋች። በስብሰባው ላይ የነበሩትን ሰዎች ስም እየጠራ እንዲህ ሁኑ፣ እንዲህ አርጉ፣ ወደዚህ ጠጋ በሉ፣ እናቸንፋለን ሲል ቆየና ጸጥ አለ። ከዚያ ደግሞ ጥቂት ቆይቶ እንደገና መወራጨትና መቃዠት ጀመረ። ፍርዬ፣ እስኪ ይህን ይልኝ፣ የት ነሽ? እያለ በጁ መዳበሱን ቀጠለ። አንተነ አለችው ሄዋን በቀስታ። አይኖቹን በቀስታ ገለጣቸውና ተመለከታት። ደግሞ መልሶ ጨፈናቸው። ፍሬድ ነች። እኔስ የት ነኝ ሄዊ? አላት ግራ በተጋባ ገጽታ። አይዞህ ፍሬድ መጣለች፣ አንተም እኛ ቤት ነው ያለኸው አለችው። አንተነህ የሆነ ነገር በአእምሮው ውስጥ እንደመጣለት ሁሉ ጭንቅላቱን አነቃነቀና ሄዋንን ተመለከታት። ደረቱን በእጁ ለመዳበስ ሙከራ አደረገ። ሄዊ ሌሎቹስ የት ናቸው? ብዙ ጓዶች ተጎዱብን እንዴ? የሞተስ አለ? ገጽታ ሁሉ ተቀያየረ። ማንም አልሞተም። የተጎዱትም ልክ እንዳንተ ሌላ ቦታ ሕክምና እያገኙ ነው። ተረጋጋና ለመተኛት ሞክር። አንተ መዳን አለብህ አለችው ሄዋን የግንባሩን ላብ እየጠራረገችለት። አንተነህ አይኖቹን ጨፈናቸው፣ እንቅልፍ ግን አልወሰደውም። ትናንትን ለማስታወስ ጥረት እያደረገ ነበር። ብዙ ነገር ትዝ አለው። የማታው ስብሰባ፣ የተኩሱ አጀማመር፣ ሄዋንን ለማዳን ያደረገው ሙከራ፣ ከዚያ ጠፋበት። አይኖቹን ገለጠና ሄዋንን ተመለከታት። አንቺስ ተመተሻል? አላት ትኩር ብሎ እየተመለከታት። እኔንማ ለማዳን ስትል አንተ ተመታህ አለችው፣ ምን እንደምትለው ግራ ገብቷት። መልሶ አይኖቹን ጨፈናቸው። እንደገና ወደ ትውስታው ገባ። አሁን ፍሬህይወትን አሰባት።
ተክላላ ፕሮግራማችን በዚሁ ይጠናቀቃል። ይህንን ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።